Voice of America.
የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የሚያሰማውን የዛሬ ታህሳስ 14 ቅዳሜ ፕሮግራሙን ጀመረ። እንደምን አመሻችሁ የተከበራችሁ አድማጮቻችን። ከፕሮግራም አቀናባሪው ንጉሡ ታምሬ ጋር አስተናጋጃችሁ አዲሱ አበበ ነኝ። ዛሬ ከዓለም ዜና በኋላ እንደተለመደው ፕሮግራሙ በዜና ነው እና የሚጀምረው በኢትዮጵያ ወቅታዊ ሁኔታ ላይ የተደረገ ውይይት እናቀርባለን። እስከ ማጠቃለያ ዜና የሚያዳርስ የሙዚቃ ዝግጅትም አለን። የሙዚቃ ቃና። አሁን ዜናው።
እንደምን አምሽታችሁልኛል የተከበራችሁ አድማጮች። ዜናውን የማቀርብላችሁ ሰለሞን ክፍሌ ነኝ። በፊሊፒንስ ከባድ ዝናብ ያስከተለው የመሬት መደርመስና ጎርፍ በትንሹ ለ133 ሰዎች ሕይወት መጥፋትና ብዛት ላላቸው ሌሎች የደረሱበት መሰወር ምክንያት መሆኑን ፖሊስና የአደጋ መከላከል ባለሥልጣናት ተናግረዋል። አብዛኞቹ የአደጋው ሰለባዎች ትላንት የተገኙት ቱቦድ መንደር ውስጥ መሆኑ ተዘግቧል። ወንዞች ገንፍለው በአካባቢው የነበሩ መኖሪያ ቤቶችን ጠራርገው ወስደዋል። በአንደኛው የፖሊስ መኮንን መግለጫ መሠረት ቱቦድ መንደር ጠፍታለች። 12,000 የሚሆኑ የአካባቢው ነዋሪዎች ጎርፉን ሸሽተው ከፍ ወዳሉ ስፍራዎች ሄደዋል ተብሏል። ከትላንት በስቲያ የተኩስ አቁም ስምምነት የተፈራረሙት የደቡብ ሱዳን የታጠቁና ያልታጠቁ ቡድኖች እንደተናገሩት ምንም እንኳ የደቡብ ሱዳን መንግሥት በ2015 የከሸፈውን ስምምነት አስመልክቶ እንደገና በከፊል ለመደራደር እምቢተኛነቱን ቢገልጽም በዚያች አገር ውስጥ ሰላም ተመልሶ ለመስፈኑ አዎንታዊ አስተያየት አላቸው። አሁን በተጠናቀቀው የአዲስ አበባው ንግግር ላይ የደቡብ ሱዳንን መንግሥት ልዑካን ቡድን የመሩት ማርቲን ኤልያ ሉሞሮ ሲናገሩ በተደራዳሪዎቹ መካከል የከረረ ንትርክ የተካሄደ ቢሆንም የተኩስ አቁም ስምምነት መደረሱ ለሀገሪቱ የሚበጃት ነው ብለዋል። የተኩስ አቁም ስምምነቱን በኤስፒኤልኤም የቀድሞ ታሳሪዎች ስም የፈረሙት የደቡብ ሱዳን ውጭ ጉዳይ ሚኒስትር ዴንግ አሎር ናቸው። ጥሩ ጅምር ሲሉ አወድሰውታል። አንድ የዩናይትድ ስቴትስ ሕግ አርቃቂ 92 ሶማሌዎችን ወደ ሀገራቸው ለመመለስ በተደረገው ያልተሳካ ጥረት ወቅት ለሁለት ሙሉ ቀናት ከተቀመጡበት ወንበር ጋር በሰንሰለት ታስረው ስለ መሰቃየታቸው ምርመራ እንዲካሄድ ጠይቀዋል። በጉዞ ላይ ከነበሩት መካከል አንዳንዶቹ ከዩናይትድ ስቴትስ ወደ ዳካር ሴኔጋል እንደገና ወደ ዩናይትድ ስቴትስ ሲመለሱ ከተቀመጡበት እንዳይነሱ በመከልከላቸው ሽንታቸውን እላያቸው ላይ መሽናት ተገደዋል። በሚኔሶታው ምክር ቤት አባል ኪዝ ኤሊሰን በተመረጡበት ወረዳ የከፍተኛ ቁጥር ያላቸው የሶማሌ አሜሪካውያን ይኖራሉ። በበረራው ወቅት ይቅርታ በሶማሌዎች ላይ ስለተፈጸመው በደል የሚወጡ ዘገባዎች ፍጹም አእምሮን የሚረብሹ ከመሆናቸውም በላይ በእስረኞች ላይ የሲቪልና ሰብአዊ መብቶች መጣሳቸውን ያሳያል ሲሉ የሚኔሶታው ምክር ቤት አባል ኪዝ ኤሊሰን ተናግረዋል። የፈረንሳዩ ፕሬዚደንት ኢማኑኤል ማክሮን ከጽንፈኞች ጋር ውጊያ ላይ ለሚገኙት ወታደሮቻቸው ያላቸውን ድጋፍ ለማሳየትና ለማበረታታት በታቀደ ትላንት ኒጀር ገብተዋል። የፈረንሳዩ ፕሬዝደንት ዋና ከተማዋ ኒያሚ እንደደረሱም የኒጀሩ አቻቸው መሐማዱ ሱፉ አቀባበል አድርገውላቸዋል። ሁለቱ መሪዎች ዛሬ እንደገና ሲገናኙ ከጂሃዲስቶች ጋር እየተካሄደ ባለው ውጊያ የአፍሪካ ወታደሮች ይበልጡን ሚና ስለሚጫወቱበት መንገድ ይወያያሉ ተብሏል። የኒጀር የቀድሞ ቅኝ ገዢ ፈረንሳይ ብዙ ሺህ ወታደሮች አሏት በዚያች አገር ውስጥ። አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። ዩናይትድ ስቴትስ ለዩክሬን ከባድ የጦር መሳሪያ ልትሸጥ መሆኗ ተገለጸ። በዚያች አገር ምስራቃዊ ግዛት በሩሲያ ከሚታገዙ ተገንጣይ ኃይሎች ጋር በሚካሄደው ውጊያ እንዲረዳ በታቀደ ነው ተብሏል። ጥረቱ የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት በትላንት መግለጫው ለዩክሬን የተራቀቁ የመከላከያ ጦር መሳሪያዎችን ለመስጠት ከውሳኔ የተደረሰው ሉዓላዊነቷን ለማስከበር የያዘችውን ጥረት ለማገዝ ነው ብሏል። በተፈጥሮ ሙሉ በሙሉ ለመከላከል ተግባር የሚውል እርዳታ ነው ይላል መግለጫው። አክሎ በተደረሰው ውል መሠረት ሽያጩ 210 ጸረ ታንክ ሚሳይሎችንና 35 ወንጫፊዎችን ያካተተ የ47 ሚሊዮን ዶላር ስምምነት ነው ተብሏል። በአፍጋኒስታን በአሁን ወቅት 10,000 እስላማዊ መንግስት ነኝ የሚለው ነውጠኛ ቡድን ተዋጊዎች እንዳሉ እገምታለሁ ትላለች ሩሲያ። ተዋጊዎች ከሶሪያና ኢራቅ እየሸሹ በጦርነት ወደ ተበታተከችው አፍጋኒስታን በመግባት ላይ በመሆናቸው ደግሞ ቁጥሩ ሊጨምር ይችላል ብላለች። የሩሲያ መገናኛ ብዙሃን ዛሬ በአፍጋኒስታን የሩሲያን ፕሬዝዳንት ልዩ መልእክተኛ ዛሚር ካቡሎቭን ጠቅሰው ሲዘግቡ ሞስኩን ይበልጥ ያሳሰባት ሰሜን አፍጋኒስታን ከታጂክስታንና ቱርክመንስታን ጋር በመትዋሰንባቸው አካባቢዎች የዳይሽ እየተጠናከረ በመምጣት ነው ማለታቸው ገልጸዋል። ዳይሽ በአረብኛ የእስላማዊ መንግስት ቡድን ማለት ነው። ምዕራብ ህንድ ውስጥ ዛሬ አንድ የመንገደኞች ማመላለሻ አውቶቡስ ወንዝ ገብቶ በትንሹ 32 ሰዎች ሞተዋል። አውቶቡሱ ከህንድ ክፍለ ሀገር ከራጃስታን መንገደኞችን ይዞ ይበር በነበረበት ወቅት ወንዝ ውስጥ የገባው ሌላ ከፊቱ የነበረ ተሽከርካሪ ለመቅደም ሲሞክር መሆኑን በሕይወት የተረፉ ተናግረዋል። ከወንዙ ውስጥ ሞተው የተገኙ የ32 ሰዎች አስከሬን ማውጣታቸውን ባለሥልጣናት ተናግረዋል። ሌሎች 10 ተሳፋሪዎች ደግሞ ጉዳት ደርሶባቸዋል ብለዋል። የህንድ መኪና መንገዶች በዓለም ከሁሉም የተበላሹ መሆናቸው ይዘገባል። በየዓመቱ በዚያች አገር ውስጥ ከ110 እስከ 150 ሺህ ሰዎች በመኪና አደጋ እንደሚያልቁ ይዘገባል። በመጨረሻም የኢራን ባለሥልጣናት ቴህራን ከተማ ውስጥ የአልኮል መጠጥ ከቀረበባቸው 2 ድግስ ስፍራዎች 230 ወጣት ወንዶችና ሴቶችን ይዘው አስረዋል። ዜናው አበቃ።
ይህ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት ነው። የዓለም ዜና ነው ያዳመጣችሁት። በኢትዮጵያ ወቅታዊ ሁኔታዎች ላይ የሚደረገው ውይይት እነሆ። ኢትዮጵያ ውስጥ በኦሮሚያና በሶማሊያ ክልል ተወላጆች መካከል የሚካሄደው ግጭት አላቆመም። ከሁለቱም በኩል ብዙ ሰዎች እንደተገደሉና ብዙ ቤቶችም እንደጋዩ ተዘግቧል። በዩኒቨርሲቲ ተማሪዎች መካከልም በሄር ተኮር ግጭት ተከስቷል። ይህንና ተያያዥ ጉዳዮችን በሚመለከት ሐሳብ እንዲሰጡበት ምክንያቱ ምን ሊሆን እንደሚችልና መፍትሄ የሚሉትንም እንዲጠቁሙን አቶ ሙላቱ ገመቹን፣ አቶ ልደቱ አያሌውንና ዶክተር ማህሪ ረዳይን ጋብዘናል። አቶ ልደቱ የኢትዮጵያውያን ዲሞክራሲያዊ ፓርቲ የብሔራዊ ምክር ቤቱ አባል ናቸው። ዶክተር ማህሪ ረዳይ በአዲስ አበባ ዩኒቨርሲቲ የሕግ መምህር፣ አቶ ሙላቱ ገመቹ ደግሞ የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር እንዲሁም በኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ምክትል ሊቀመንበርና የሕዝብ ግንኙነቱ ኃላፊ ናቸው። አዳነች ፍሳዬ ነች ያወያየቻቸው።
ኢትዮጵያ ውስጥ በኦሮሚያና በሶማሌ ክልል ተወላጆች መካከል ሲካሄድ የቆየው ግጭት አላቆመም። ከሁለቱም በኩል ብዙ ሰዎች እንደሞቱና በብዙ መቶዎች የሚቆጠሩ ቤቶች እንደተቃጠሉ ታውቋል። ባለፈው አርብ በምዕራብ ሐረርጌ 150 የሚሆኑ በኦሮሚያ የሚኖሩ ሶማሌ ሲቪሎች እንደተገደሉ፣ 65 የሚሆኑት ሴቶች ልጆችና አረጋውያን ተገድለው የተፈጸመው ወንጀል እንዳይታወቅ በድብቅ ተቀብረው እንደተገኙ የኦጋድን ብሔራዊ ነጻነት ግንባር ባወጣው መግለጫ ገልጿል። የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በሰጡት መግለጫም ጠቁመዋል። በጨለንቆም ብዙ ሰዎች በፌዴራል ፖሊስ እንደተገደሉ ታውቋል። ብሔር ተኮር ግጭቱ ባልተለመደ መልኩ በዩኒቨርሲቲ ተማሪዎች መካከል ተነስቶ በአድግራት ዩኒቨርሲቲ በተነሳ ጠብ አንድ የምዕራብ ጎጃም ተማሪ እንደተገደለ ታውቋል። ይህ የሆነው የትግራይ ኳስ ተጫዋቾች ወልዲያ ለውድድር ሲሄዱ ጥቃትና ጠላታዊ ተግባር ገጥሟቸው ወደ መጡበት ከተመለሱ በኋላ ነው። ከዚያም የወልዲያ ተማሪዎች በትግራይ ተወላጆች ላይ ተነስተው ግጭቶች እንደተካሄዱና አንዱን የትግራይ ተማሪ ከመስኮት ወርውረውት እግሩ እንደተሰበረና እዛ መኖር ስላልቻልን ይዘነው ወደ መቀለ አምጥተን እየታከመ ነው ብለውናል። በወለጋ ዩኒቨርሲቲ ሻምቡ ካምፓስ ደግሞ 2 የትግራይ ተወላጆች አንደኛው ተቀጥቅጦ ሌላው ደግሞ ከፎቅ ተወርውረው እንደተገደሉ ተዘግቧል። ያለው ሁኔታ ይህ በመሆኑ አቶ ሙላቱ ገመቹ፣ ዶክተር መሐሪ ረዳይና አቶ ልደቱ አያሌው አስተያየቶቻቸውን እንዲሰጡን ጋብዘናል። አቶ ሙላቱ ገመቹ ይጀምራሉ።
ግጭቶቹ ቀደም ሲል እንደገለጽነው ለ26 ዓመት ሙሉ አብሮ የኖረ ህዝብ በሰላም ይኖር የነበረው በዚህ በድንበር ግጭት ነው ተብሎ ብዙ ህዝብ ከኢትዮጵያ ሶማሌ የኦሮሞ ተወላጅ የሆኑት ወደ 700 የሚደርሱ ከዛ እንዲባረሩ በታጣቂዎች መደረጉ ከዛም እያለ በኦሮሞና በሶማሌ መካከል አሁንም ያልበረደ ሁለቱ ህዝቦች ጎሳ ለይቶ ልዩነትን ፈጥሮ ያደረጉትና መነሻ የሆነ ነገር ሳይሆን ቀደም ሲል እንደምናምነው ለፖለቲካ ፍጆታ ተብሎ ስልት ተጨምሮበት ሲደረግ ቆይቷል። ይሄ ብቻም አይደለም፣ በትግራይና በአማራ መካከል እንደዚሁም በአፋርና በአማራ መካከል እንደዚሁም በኦሮሚያና በደቡብ አካባቢ ባሉት ድንበር ላይ ያሉት ሁሉ የፓርቲውና መንግስት ካድሬዎች በሚቀሰቅሱት ሁኔታዎች ሰዎችን ሁሉ ለችግር ለግጭት ሲዳርጉት ቆይቷል። ለማስረጃም ያህል ይሄ ነገር በህዝብ መሃል ሀገርን በሰላሌ አካባቢ ሆን ተብሎ ግጭት እንዲፈጠር የኦነግን ባንዲራና ትጥቅን ይዘው የተገኙት ሰዎችና ለዚህ መነሻ እንዲሆኑ ያደረጉት እንደዚሁም በመቱ አካባቢ በወለጋም በኩልም እነዚህ ነገሮች ለትንኮሳ ያን ሲደረግ እንደቆየ ካሁን በፊት የምናውቀው ጉዳይ ነው። ኢትዮጵያ ህዝብ እንደ ህዝብ ብሔር ለብሔር ለይቶ እስካሁን ድረስ ለግጭት የደረሰበት ጊዜ የለም። ኦሮሞ እንደ ኦሮሞነቱ አማራን በመጥላት በአማራ ላይ የዘመተበት፣ አማራን ኦሮሞን ጠልቶ በኦሮሞ ላይ የዘመተበት፣ ትግራይን በአማራ ላይ አማራ በመሆኑ የዘመተበት ወይም አማራው በትግራይ ላይ የዘመተበት ጊዜ የለም። ይሄ አሁን ስርዓቱን የሚያራምዱ ገዢዎች በየአካባቢው አሁን በትክክል ለመምራት ችግር ስለሆነ እንደ ስልት የሚጠቀሙበት ነገር ሆኖ ነው የምናገኘው በእኛ በኩል።
እሺ፣ አቶ ልደቱ።
እንግዲህ የግጭቱን ስፋት በተመለከተ አሁን አቶ ሙላቱ በደንብ ገልጸውታል። በጣም መጠነ ሰፊ ግጭት ነው። እንግዲህ ጥይት በማይጮህባቸውና ዜጎች በማይሞቱበትም አካባቢ ሰላም አለ ማለት አይቻልም። ህዝቡ ልብ ውስጥ ስሜት ውስጥ ያለው ጭንቀት ነው፣ ሽብር ነው፣ በጣም ከፍተኛ የሆነ ውጥረት ነው ያለው እና በአጠቃላይ በአገሪቱ አሁን ጤናማ ሁኔታ የለም። መሰረታዊ የሆነ መፍትሄ ካልተሰጠው ይሄ ጉዳይ እየተባባሰ ሊቀጥል እንደሚችል እየታየ ነው። እንግዲህ ምናልባት እኔ የምንለየው ምክንያቱ ላይ ነው። በእኔ እምነት ይሄ ችግር አሁን አቶ ሙላቱ እንዳሉት ህዝብ ለህዝብ አማራ ከትግራይ፣ አማራ ከኦሮሞ፣ ደቡብ ከኦሮሚያ ጋራ ህዝብ ለህዝብ ሚና ለይቶ ግጭት ውስጥ የሚገባበት ሁኔታ ቀደም ሲል አልነበረም። ያው በግጦሽ በውሃ በተለይም ደግሞ ይሄ ከብት አርቢ ህብረተሰብ ባለበት አካባቢ ግጭቶች ድሮም የነበሩ ናቸው፣ አሁንም ያሉ ናቸው። እንደዚህ አይነት ፖለቲካዊ ይዘት ያለው ሰፊ የሆነ የህብረተሰብ ክፍል የሚሳተፍበት ግጭት ግን በሀገራችን ታሪክ በዚህ መጠንና ስፋት አይተናናቅም። አሁን ነው እያየን ያለ ነው እና ለዚህ ምክንያቱ ነው የሚመስለኝ ነውም ብዬ የማምነው አንደኛ ይሄ ስርዓቱ እየተከተለው ያለው ይሄ ብሔር ተኮር ፖለቲካ ይሄ መንግስት ከመጣ ጊዜ ጀምሮ ፓርቲዎች የሚደራጁት በብሔረሰባዊ ማንነት ነው። ህገ መንግስቱ በዋናነት ትኩረት የሰጠው ለብሔረሰባዊ ማንነት ነው። የአንድነትና የዜግነት ጉዳይ ተረስቷል። አገሪቱ ራሷ የተደራጀችው ብሔር ተኮር በሆነ የፌዴራል ሲስተም ነው። ላለፉት 25-26 ዓመታትም ደግሞ በየአቅጣጫው በተለይም ከመንግስት መገናኛ ብዙሀን እና ከአጠቃላይ ከሀገሪቱ ካድሬዎች ስንሰማው የነበረው ብሔር ተኮር ቅስቀሳ ነው። ስለዚህ የአንድነት ጉዳይ የዜግነት ጉዳይ ቦታ ስላልተሰጠው ነው ቦታ እንዳይኖረው ስለተደረገ ህዝቡ ሀገራዊ ማንነቱ ላይ አንድ የሚያደርገው ነገር ላይ ትኩረት እንዳያደርግ ተደርጎ የመጣ ግጭት ነው እና ከአጠቃላይ ከስርዓቱ አስተሳሰብ ከአጠቃላይ በስርዓቱ ውስጥ ካሉት ህጎችና ፖሊሲዎች ከፌዴራል አደረጃጀቱ የመነጨ ነው እና ለእኔ በነ ዋለልኝ መኮንን ሲቀነቀን የነበረው የብሔር ፖለቲካ ጉዳይ ሄዶ ሄዶ መጨረሻው ይሄ እንደሆነ የታየበት ወቅት ላይ ነው የደረስ ነው። የቡድን መብቶች መከበር ዜጎች በቋንቋቸው እንዲናገሩ በቋንቋቸው እንዲዳኙ አካባቢያቸውን እንዲያስተዳድሩ ያስገኘው ውጤት እንደተጠበቀ ሆኖ አንድ ሀገር ላይ ብሔር ተኮር የሆነ ፖለቲካ ከመጠን በላይ ከለጥጦ ተግባር ላይ ሲውል ግን ሊመጣ የሚችለው ውጤት ወደ ልቂት የሚወስድ መሆኑን የኢትዮጵያ ተጨባጭ ሁኔታ የሚያሳይበት ወቅት ላይ የደረስ ነው ብዬ ነው የማምነው።
አሁን እንግዲህ ወደ ዶክተር መሐሪ ከመሄዴ በፊት አቶ ልደቱ የነዋልልኝ መኮንን አንስተዋል። እንግዲህ እነዋልልኝና ሌላ ተማሪዎች ያኔ ይህንን ጥያቄ ሲያነሱ የነበረውን ከፍተኛ ጭቆና መሰረት በማድረግ ነው። በተለይም በኦሮሚያ የነበረውን ያኔ ኦሮሞ ክፍለ ሀገር አሁን ኦሮሚያ በራሳቸው መሬት በራሳቸው ግዛት ጭሰኛ ሆነው ይሰቃዩ በነበረበት ጊዜ ያንን መሰረት በማድረግ ነው። የራሳቸውን ብሔር በማሰብም አልነበረም። ዋናው እንደ ዋና ጥያቄ አድርገው ያነሱት የነበረ የኦሮሞ ህዝብ የነበረበትን ጭቆና ነው እና ከኦሮሞ ህዝብ ተነስቶ በአጠቃላይ ደግሞ በብሔር ብሔረሰብ የነበረውን ጭቆና መሰረት በማድረግ ነበር። እነሱ ደግሞ ይሄን ሲያነሱ ራሳቸውን አስተዳድረው እኩልነታቸው ከተከበረ የበለጠ መቀራረብና አንድነት ይመጣል ከሚል ነበር ያኔ የጀመሩት እና ይሄንን መሰረት በማድረግ እንድንወያይ ብዬ ነው።
ግጭቶች አሁንም በስፋትም በኢንቴንሲቲ በቁጥራቸውም እየተደጋገሙ ባጭር ጊዜ እየመጡ የክልል የጸጥታ ኃይላትም ከአቅማቸው በላይ የሆነ ፌዴራል ፖሊስ እየገባ አንዳንድ የክልል የጸጥታ ኃይሎችም የግጭቱ አካል እየሆኑ የመፍትሄው አካል ሳይሆን የግጭቱ የማባባስ እርምጃም እየወሰዱ ስለዚህ ፌዴራል መንግስቱ ፌዴራል ፖሊስ እየገባ ጋብ ሲሉ ነበር። በሂደት ደግሞ ፌዴራል ፖሊስ ከሚችለው በላይ እየሆነ ሄደው እንደገና መከላከያም የመፍትሄው አካል እንዲሆን እየተደረገ የሄደበት ሁኔታ አለ። እስካሁን ሄደናል። በሂደት እኔ ስጋቴ የዓለም አቀፍ ሰላም አስከባሪ ኃይል በመሀከል የሚገባበት ሁኔታ እንዳይፈጠር ነው ምሰጋው። አሁን በቅርቡ በምዕራብ ሐረርጌ እየሰማ ነው ያለ ነው ዘግናኝ ነገር። ገድሎም እስከ መቅበር ድረስ የመሄድ ሁኔታ እየተፈጠረ ያለ ነገር በጣም አስፈሪ ነው። ሌሎች አካባቢዎች ነበር ይህ የምንሰማው። ደቡብ ሱዳን አካባቢ የምንሰማው ነበር። መጠሪያ ላይ ያለ የሚቀጠልበት አድራሻው እንዳይታወቅም የሚቀበርበት ሩዋንዳም በኮሶቮ የምንሰማው ነበር። ግን አሁን እኛ ጋር ደርሷል እና ጉዳዩ በጣም አሳሳቢ ነው፣ አስደንጋጭ ነው፣ አሳዛኝም ነው። እንግዲህ ወደ መንስኤው ምንድን ነው ወደሚለው እንግዲህ አቶ ልደቱ የነካኩት ነገር አለ። የብሔር ተኮር አደረጃጀት የፈጠረው ነው የሚለው ነገር አለ በአንድ በኩል። በሌላ በኩል ብሔር ተኮር አደረጃጀቱ የመጣበት የራሱ ምክንያት አለ። ከአደረጃጀቱ ይልቅ እንደሚመስለኝ አመለካከቱ ነው ችግር የሆነው እንጂ ሕገ መንግስቱ በዛ መልክ የተቀረጸበት ምክንያት የሩቁን ታሪክ ትተን ኢህአዴግ አዲስ አበባ ሲገባ የብሔር ጥያቄ ያነሱና ነጥቅ ያነገቡ ከአስር በላይ የሆኑ ድርጅቶች የነበሩበትና በቋንቋችን እና በአካባቢያችን ፍትህ አጥተናል፣ ትምህርት አጥተናል፣ ባህላችን፣ ሃይማኖታችን ወደ ጥግ እየተገፋ ነው፣ ተገቢ እና የእኩልነት ጥበቃ አልተደረገለትም፣ ራሳችን በራሳችን ማስተዳደር አልቻልንም እያሉ የተነሱበት ነው የነበረው። እና ህገ መንግስቱ ለእንደዚህ አይነት ጥያቄዎች የግድ መልስ መስጠት ነበረበት። ሰው ባህሉን ቋንቋውን የሚያዳብርበት በቋንቋው የሚዳኝበት በቋንቋው የሚማርበት ሁኔታ የመፍጠር ጉዳይ ይመስለኛል ወደዚህ አይነት መንገድ የተሄደው። ያ ሆኖ ህገ መንግስቱ እንግዲህ 105 አንቀጾች አሉት። አደረጃጀቱ በዛ መንገድ ይሆን እንጂ አንድ የኢኮኖሚና የፖለቲካ ማህበረሰብ የመፍጠር ግብ ይዞ ማንኛውም ኢትዮጵያዊ ከቦታ ቦታ የመዘዋወር መብቱ፣ ሀብት የማፍራት መብቱ፣ የመንቀሳቀስ መብቱ፣ ኑሮ ጎጆ የመቀለስ መብቱ የሚጠበቅበት ፌዴራል መንግስቱ ሉዓላዊ ስልጣን ሆኖ ክልሎች የፌዴራል መንግስቱ አካል ሆነው ራሳቸው የሚያስተዳድሩበት ሁኔታ ነው የሚያስቀምጠው እና በአግባቡ ብንጠቀምበት እኔ አደረጃጀቱ ላይ ችግር የለም። ችግር የሆነው ክልሎች ሉዓላዊ ስልጣን የያዙ ያህል በክልላቸው አድራጊ ፈቃሪ ሆነው እንዲሰሩ እድል ተሰጠ። ክልል የሚለው ራሱ ቋንቋው ራሱ ተገቢ የማይመስለኝም። ከለለ፣ ለየ፣ አጠረ፣ ጋረደ፣ ድንበር አበጀ የሚል አይነት ነገር ነው። በእርግጥ በአንዳንድ ወገኖች አደረጃጀቱ ወደ ድሮው ክፍለ ሀገር ጠቅላይ ግዛት እንመለስ የሚልም አሁን በእናንተው ሬዲዮ ባለፈው ሁለት ሳምንት በፊት መስለኛል አንድ ምሁር ወደ ጠቅላይ ግዛት እንድንመለስ ነው የሚሻለው ሲሉ ሰምቻለሁ። በጠቅላይ ግዛት ጊዜ ወጡ ሊሆኑ ይችላሉ ብዬ አስባለሁ እንጂ ኢትዮጵያ ውስጥ ሆነ አሁን ስለ ጠቅላይ ግዛት ማሰብ አስቸጋሪ ነው የሚመስለኝ። በእነ አቶ ልደቱ በኩል ፌዴራሊዝሙን ለመቀበል ፍላጎት እንዳለ ይነገራል በየመድረኩ በኢትዮጵያ። ግን በዚህ ረገድ ፌዴራል አደረጃጀቱን ተቀብለው የኢኮኖሚ ወይም የጂኦግራፊ ፌዴራሊዝም አይነት ነገር ነው የሚባለው በጎልቶ የወጣ አይደለም። በምን መልክ ሊያደራጁ እንደሚያስቡ መድረክ ላይ ቢወጣ ጉዳዩ የተጨበጠ ውይይት ለማድረግ ያመች ነበር።
ወደ አቶ ልደቱ እንሂድ። እንግዲህ
አሁን ዶክተር መሀሪ ያሉት ነገር መሰረታዊ ልዩነት ነው ያለን። አንደኛ የአደረጃጀት አይደለም ችግሩ እያሉ ያሉት እሳቸው፣ እኔ ዋናው ችግር እንደውም የአደረጃጀት ነው ነው እሳቸው የአደረጃጀት አይደለም ያስተሳሰብ ነው ነው የሚሉት። በምን መንገድ አስተሳሰብንና አደረጃጀትን ለይቶ ማየት እንደሚቻል አይገባኝም። ምክንያቱም አደረጃጀቱ የአስተሳሰብ ውጤት ነው። እንደገና ደግሞ አሁን እየተፈጠሩ ያሉና እየተጠናከሩ ያሉ አስተሳሰቦች የአደረጃጀቱ ውጤት ናቸው። ሁለቱን ለያይቶ ማስቀመጥ የሚቻል አይመስለኝም። በእኔ እምነት አሁን ዶክተርም ሲናገሩ አማራጭ እንዳላቀረብን ነው ያቀረቡት። ግን ወደኋላ መለስ ብለው በየምርጫ ዘመቻው ስናደርጋቸው የነበሩ ክርክሮችን አሁን ዩቲዩብ ላይ ማግኘት ይቻላል። በጣም ፍንትው ብለው ሊቀርብ የሚችል አማራጭ ነው ስናቀርብ የነበረው። እያያልን ያለ ነው ምንድን ነው ኢትዮጵያ ውስጥ ያለው አጠቃላይ ሁኔታ በብሔር ብቻ እንዲገለጽ አይደለም። በማንኛውም ሀገር ብዙ የህዝብ ጥያቄዎች አሉ። እነዚያ የህዝብ ጥያቄዎች ሁሉ በፌዴራል አደረጃጀታችን መልስ እንዲያገኙ ትኩረት መሰጠት አለበት። በነገራችን የፌዴራሊዝም አደረጃጀት ከመጀመሪያው በዓለም ላይ ሲጀመር የብሔር ጥያቄ ለመፍታት ተብሎ አይደለም ጥቅም ላይ ይዋል። የአስተዳደር ችግርን ለመፍታት፣ የኢኮኖሚ ችግር ለመፍታት፣ አስተዳደርን ቀልጣፋ ለማድረግ፣ ስልጣንም ወደ ታች የህብረተሰብ ክፍል ለማውረድ ተብሎ ነው። ኋላ ላይ የብሔር ጥያቄ ያላቸው አካሎች ለእነሱ ፍላጎት የሚጠቅም ሆኖ ስላገኙት እነሱም ተቀበሉት። ስለዚህ እኛ እያልን ያለ ነው ምንድን ነው ኢትዮጵያ ውስጥ የሚኖረው አደረጃጀት ቢያንስ አምስት ጉዳዮችን ግምት ውስጥ ማስገባት አለበት። ይሄን መልካም ምድራዊ አቀማመጥን፣ አስተዳደራዊ አመችነትን፣ የኢኮኖሚ አመችነትን፣ የህዝቡ አብሮ የሚኖር ታሪካዊ ትስስርን እና ራሱ ብሔረሰባዊ ማንነትን። ይህን ስናደርግ ግን አንዱን መስፈርት ብቻ መዘን አውጥተን በሁሉም አካባቢ ተፈጻሚ እንዲሆን ማድረግ አስፈላጊም አይደለም አይቻልም የሚል አስተሳሰብ ነው ያለን። ስለዚህ እንደየ አካባቢው ተጨባጭ ሁኔታ አንዳንድ አካባቢ የአስተዳደር ጉዳይ ትኩረት ሊያገኝ ይችላል፣ አንዳንድ አካባቢ የኢኮኖሚ ጉዳይ ትኩረት ሊያገኝ ይችላል፣ አንዳንድ አካባቢ ብሔረሰባዊ ማንነት ትኩረት ሊያገኝ ይችላል፣ አንዳንድ አካባቢ ሁለቱም ሶስቱም በአንድ ላይ ጥቅም ላይ ልናውል እንችላለን፣ አንዳንድ አካባቢ ደግሞ እንደየ አካባቢ ተጨባጭ ሁኔታ አንዱን በተናጠል ልንወስድ እንችላለን። አሁን ዶክተር መሀሪ ሲናገሩ ከዚህ ካለው አደረጃጀት ውጭ ከብሔር አደረጃጀት ውጭ ሌላ አደረጃጀት ኢትዮጵያ ውስጥ ሊሰራ አይችልም እያሉ ነው ያሉት። ቀላል ምሳሌ ማቅረብ ይቻላል። ደቡብን መውሰድ ይቻላል። 55 ብሔረሰብ ያለበት ክልል ነው። 55 ብሔረሰብ ግን አንድ ላይ ሆኖ አንድ ክልላዊ መዋቅር መስርቷል። አሁን እኮ ኢትዮጵያ ውስጥ ዜግነት የሚባል ነገር እኮ የለም። ህገ መንግስቱ የዜግነትን ጉዳይ ትኩረት አልሰጠም። የሀገሪቱ ባለቤት ሊሆኑ የተደረጉት ብሔር ብሔረሰቦች ናቸው፣ ቡድኖች ናቸው። አሁን አዳነች ይቅርታ አድርግልኝና እስቲ በኢትዮጵያ አሁን ስለ ግጭቱ ሲነገር የሚወራውን ነገር እንስማ። አንድ ተማሪ አዲግራት ቢሞት፣ ጎንደር ቢሞት፣ ሀረር ቢሞት እኮ አንድ ኢትዮጵያዊ ተማሪ ሞተ ተብሎ እኮ አይነገርም።
እንዳይደበላለቅብን ወደ ተማሪዎቹ ስለምንሄድ አሁን በዛ አጠር አድርገው
አደረጃጀቱ ዜግነትን የረሳ አንድነትን የረሳ ብሔረሰባዊ ማንነት ላይ ብቻ የተንጠለጠለና ያተኮረ በመሆኑ ነው ወደዚህ ችግር የወሰደን ነው መሰረታዊ ሀሳቡ።
እሺ፣ አቶ ሙላቱ።
እኔ እንግዲህ እንደማስበውና እንደሚገምተው ከሆነ ፌዴራላዊ አስተዳደር ወይም ስርዓት ለኢትዮጵያ ይህን ሁሉ የጎሳን ግጭት አስከተለ፣ ችግሮችን ሁሉ አመጣ፣ ለዚህ ሁሉ ሁለት ሰዎች ወይም ሁለት ከሁለት በላይ የሆኑ ሰዎች ግጭት ሲፈጥሩ የብሔር ጉዳይ ነው የጎሳ ጉዳይ ነው ብለን የምንወስድ ከሆነ የት መንደርስም። ፌደራላዊ አስተዳደር ለኢትዮጵያ የመጣበት ታሪካዊ አመጣጥ ስላለው ቅድም በብዙ መልኩ በዶክተር ማሪ የተተነተነ ስለሆነ ጊዜ ላለማጥፋት ወደዛ አልሄድም። ነገር ግን ፌደራሊዝም መጀመሪያ በህገ መንግስቱ ተቆርጦ ህገ መንግስቱ ሲወሰድ ለዚህ ሀገር ተስማሚ ሆኖ ነው ያለው። ነገር ግን አሁን ያለው ገዢው ፓርቲና መንግስት ይህንን ህገ መንግስቱን በትክክል ለመተርጎም ባለመቻል ጥያቄዎቹ እየቀጠሉ ከጊዜ ወደ ጊዜ ችግሮቹ ሌላ ችግርን እየወለደ አሁን መያዣና መጨበጫ ወደ ማጣት ያደረሰ ሄድቻ ነው። ዜጎች ፌደራላዊ ሆኖም በህገ መንግስቱ ውስጥ አንቀጽ 32(1) እንኳን ኢትዮጵያዊ ማንም ከውጪ ኢትዮጵያ ውስጥ ለመኖር የተፈቀደለት ሰው ሀብት የማፍራትና የትም መኖር የሚፈቅድ ህገ መንግስት ያለው። ስለዚህ ዜጎች በብሔር ቢለያዩም ቤት ቦታ ሆኖ አንድ አማራ ኦሮሞ ውስጥ በሚኖርበት ጊዜ ኦሮሞ ቋንቋውን ባህሉን አክብሮ አብሮ መኖር ይችላል። እንደ ማንኛውም ኦሮሞ መብቱ እንደ አንድ ኦሮሞ ተጠብቆለት መኖር የሚችል ስርዓት ነው ያለን። አንድ ኦሮሞ ትግራይ ውስጥ በሚሄድበት ጊዜ እዛ የትግራይን ባህሉንም ቋንቋውንም ሁሉ አክብሮ ትግራይ ክልል ውስጥ መኖር ይችላል። እኔ ኦሮምኛ ካልመጣልኝ እንደ ኦሮሞ ባህሌ እዚህ ካልተጠበቀልኝ ብሎ ቡራ ካረዩ የሚልበት ስርዓት አይደለም። አሁን ለምሳሌ እንደ ቅማንት አማራ ውስጥ የአይደንቲቲው ፈልጎ ነው አማራ ውስጥ የልዩነትን ሁሉ ፈጥሮ ባለፈው ጊዜ ችግር የነበረው። የእያንዳንዱን አይደንቲቲ ከተጠበቀ እኔ በኦሮሞነቴ የሚጠብቅልኝን ኢትዮጵያን የሚፈልጉ ኦሮሞነትን ጥለ ኢትዮጵያ ሁን የሚባለው ነገር ይሄ ነው። ቀደም ብሎም ሲያለያይ የነበረው አማራነቱን አክብሬለት ኦሮሞነቴ አክብሮልኝ አብረን ስንኖር የዛን ጊዜ በኢትዮጵያዊነት ይኮራለሁ። ስለዚህ ይሄንን አምኖ የመቀበል ጉዳይ ሊኖር ይገባል። አሁን ለተከሰተው ችግር ዋነኛው ምክንያት የሆነው ፌዴራሊዝም በህገ መንግስቱ ይመስልና በአስተዳደሩ በማንኛውም ረገድ ደግሞ አህዳዊ የሆነበት ሁሉም ከአንድ ሴንትራል የሚፈልቅ የተማከለ አስተዳደር በመሆኑ ችግር እየተፈጠረ በኢትዮጵያ ውስጥ በሀገሪቷ ውስጥ በማንኛውም ስፍራ የሚኖሩ ሀብቴ ማብራት ህገ መንግስቱን ጠብቆ የመኖር እነዚህ ሁሉ እየተፈረካከሱ ነው የመጡት። ምክንያቱም በዋስትና ጠፋ። ይህንን ህገ መንግስት የሚጠብቅ አካል ጠፋ። ህገ መንግስቱን የሚያከብር ባለመኖሩ ፌዴራላዊ አስተዳደሩንም ወደ ጎሳ ግጭት እየለወጠው መጣ። ይሄ ነው ችግር የፈጠረው በሀገሪቷ ውስጥ።
እሺ፣ አሁን እንግዲህ ወደ በተማሪዎቹ አካባቢ ስላየነው ሁኔታ እንመለስና አቶ ልደቱ ቅድም ጠቀስ አድርገውታል። እንደውም መረጃ አይገኝም ነበር፣ ኢንፎርሜሽን አይገኝም ነበር። በተማሪዎች ላይ ይደርስ የነበረውን አንዳንድ ቦታም ለመደባበቅ ይሞከር ነበረ። ቅድም ጠቀስ ያደረጋችሁት ይሄ የጸጥታ ኃይሎችም የመንግስት ባለስልጣናትም ያሉበት የሚመስለው ነገር አይወራም። እንደውም በመጀመሪያ ደረጃ በሰፊው የተወራው በአድግራት የተፈጸመውን ግድያ ነው። በአድግራት አንድ ተማሪ መገደሉ ተገለጸ። የምዕራብ ጎጃም ልጅ ይመስለኛል። ከዛ በኋላ እንግዲህ በሌላ ዩኒቨርሲቲዎችም ችግር ተፈጥሯል የሚለው ወሬ ተያይዞ መጣ። የኦሮሚያም እንደዚሁ በኦሮሚያ በትግራይ ተማሪዎች ላይ የተፈጸመው ለምሳሌ ከኦሮሚያ በኋላ ሰፊ ችግር የነበረው እንዳውም ወልዲያ ነው። ስለ ወልዲያ ምንም አልተወራም። ለዚህም ነው አውቀን እንድንወያይበትና አውቀን ለማቆም የምንችልበትን ሁኔታ እንድንፈጥር ነው ማነሳ ያሉት ይህን ጥያቄ። እኛ በኢትዮጵያ ታሪክ በተማሪዎች መካከል እንዲህ እስከ መገዳደል ድረስ እንዳውም ከፎቅ እስከ መወርወር ቀጥቅጦ እስከ መግደል ድረስ ተማሪዎችን ያልተለመደ ነው። ይሄ ምን አመጣው ነው እንግዲህ ዋናው ነገር። እኛ የምናውቀው የተማሪዎች የኢትዮጵያ ተማሪዎች ታሪክ ለራሳቸው ብሔር ሳይሆን እንዳውም ዋልልኝ መኮንን ከአማራ ብሔር ነው። ያኔ እንግዲህ የአማራ ገዢ መደብ የነበረበት ጊዜ ነው። ግን በኦሮሞ ሕዝብ ላይ ይደርስ የነበረውን ጭቆና መሰረት በማድረግ መሬት ላራሹ እያሉ ብሔር ብሔረሰቦች ራሳቸውን ያስተዳድሩ እያሉ ሕይወታቸውን የሰጡበት ሁኔታ ነው ያለው። የኢትዮጵያ ተማሪዎች ዩኒቨርሲቲም ሆኑ የሁለተኛ ደረጃ ተማሪዎች ከዳር እስከ ዳር በሀገሪቱ ለውጥ ለማምጣት ያለውን ገዢ መደብ አብረው መታገል እንጂ እርስ በራሳቸው ሲገዳደሉ ሰምተንም አይተንም አናቅም። በዚህ ላይ እንግዲህ ያላችሁን አስተያየት ብትገልጹልን። ወደ ዶክተር መሐሪ መለስ።
አድማጮች፣ የዚህ ውይይት ሁለተኛ ክፍል በመጪው ሰኞ ይቀርባልና እንድትከታተሉ ከወዲሁ እንጋብዛለን። ከፕሮግራሙ መሪ ንጉሱ ታምሬ ጋር አዲስ አበባ ነኝ ከዋሽንግተን ዲሲ። በድጋሜ መልካም ምሽት እንመኛለን። አሁን ዘና ፈታ የምትሉበት ጊዜ ላይ ደርሰናል። የሙዚቃ ቃና
ሰላም ሰላም ሰላም። ጤና ይስጥልኝ የተከበራችሁ የሙዚቃ ቃና አድማጮች፣ በያላችሁበት የክብር ሰላምታ ይድረሳችሁ። ደሳለኝ መኮንን ነኝ። እለቱን በድጋሚ ለማስታወስ ለተቅዳሜ ታህሳስ 14 2010 ሲሆን በአዲስ አበባዎች አቆጣጠር፣ በዋሽንግተን ዲሲዎች አቆጣጠር ደግሞ ታህሳስ 23 2017 ላይ እንገኛለን። የአውሮፓውያኖቹን የገና ዓመት በዓል ለማክበር ዋሽንግተን ዲሲዎች ሽር ጉድ እያሉ ነው። ወደ ስቱዲዮ ከመምጣቴ በፊት ወደ ገበያ ጎራ ብዬ ነበረ። ሰው ስጦታ ለመግዛት ገበያውን አጨናንቆታል። ሱቅ ብትሄዱ፣ መኪና ውስጥ ገብታችሁ ሬዲዮን ብትከፍቱ፣ ምግብ ቤት ብትገቡ፣ በየቦታ የምታደምጡት ዓመት በዓሉን የሚያበስሩ ዜማዎችን ነው። እኔም በዛሬ የሙዚቃ ቀና ፕሮግራም ይዤላቸው የቀረብኩት የክሪስማስ ዜማዎችን ነው። መልካም ቆይታ ከሙዚቃ ቀና ጋር እንዲሆንላችሁ እየተመኘሁኝ ሃፒ ክሪስማስ ይለናል ጆን ሌነን በመቀጠል። So this is Christmas and what have you done? Another year over, and you won't just be gone. And so this is Christmas. I hope you have fun. The near and the dear ones, the old and the young. ክሪስማስ የተሰኘውን የጆን ሌነንን ዜማ ነበር ያደመጥነው። ይህንኑ ዜማ ደግሞ ታዋቂዋ ካናዳዊ ድምፃዊ ሰሊን ዲዮን በዚያ በስርቅርቅ በሆነ ድምጿ ተጫውተዋለች። እንሆ So this is Christmas ድምፀ መረዋ ሰሊን ዲዮን ሃፒ ክሪስማስ እያለች የተጫወተችውን ዜማ ነበር ያድመጥ ነው። በመቀጠል ደግሞ ሆም ፎር ዘ ሆሊዴይስ ይሉናል ኩል ኤንድ ዘ ጋንግ።
Bring out
Home for the Holidays, Cool and the Gang ነበርው በመቀጠል ደግሞ My Grown Up Christmas List እያለች የምትጫወትልን የሶሎዋ ንግስት አሪታ ፍራንክሊን ነች።
Christmas list.
ይህን ዜማ ደግሞ ደስ ይለኝ ነበር። ማይ ግሮውን አፕ ክሪስመስ ሊስት የተሰኘውን የሶሎዋን ንግስት የአሪታ ፍራንክሊንን ዜማ ነበር ያደመጥ ነው። ቀጥለን የምናደምጠው ዜማ ደግሞ ሃቭ ዩርሰልፍ ኤ ሜሪ ክሪስመስ የተሰኘውን የሳም ስሚዝን ዜማ ይሆናል። እንሆ
ሃቭ ዩርሰልፍ አ ሜሪ ሊትል ክሪስመስ ሌት ዮር ሃርት be light. From now on, your troubles will be out of sight. Have yourself a merry little Christmas. Make the Yuletide gay. From now on, your troubles will be mine. Oh, gather near to us once more. Through the years, we all will be together if the fates allow. Hang on.
Have yourself a merry Christmas. It's a new Sam Smith's theme number. Yeah, I'm not going to talk about this is Christmas. It's a new Mary J. Blige's theme. Not I'm talking. This is Christmas. It's a new year. Mary J. Blige and Zema na bere adam matno. Katalani minna adam tau Zema adagmo. Christmas, baby, please come home. It's a new year. Lady Antebellum Zema no. Christmas, baby, please come home. Christmas, baby, please come home. It's a new year, lady, and table 11. Zemana per yadamatno. Yeta kabarache muzika hak anar machoch lezari. Yeta maddebelin saat. Yeta gabadadano. Ya oropaun ya genna metwa alam takabru. Bamallo alam lam tiganyu ar machochachin. Malkam genna. Merry Christmas. Yalkuin. All I want Christmas is you. Betsanyo. Bamaria. Keri. Zema sena betachualu. Samant nigena nyalen. Ska samant. Basalam. Bafikrenna. Bat inan sambit. Da saling. Makunin nany. Banibakul. Ciao.
I don't want a